ይህ የአሜሪካ ድምፅ ነው። በ19ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐምሌ 24 2014 ዓመተ ምህረት ዝግጅታችን ጀመረ።
ሸባብ ማለት መካይደ ነው አያኞች ብራውች ይሰራ ኢትዮጵያዊ ቡሪ ተዋቅሮ ነው እና የኢትዮጵያ ሙጃሂድ የሚባለው በሸባብ ውስጥ የነበሩ ከኢትዮጵያ ዜግነታቸው ከኢትዮጵያ የሆኑ ለምሳሌ ሶማሌዎች ሊሆኑ ይችላሉ፣ ሌላ ቋንቋ ተናጋሪ ኢትዮጵያዊ ሊሆኑ ይችላሉ። እነሱ ተሰብስበው ተለይተው ተደራጅተው ወደ ኢትዮጵያ እንዲገቡና የሽብር ስራውን ኢትዮጵያ ውስጥ እንዲያስፋፉ
የሶማሌ ክልል ፕሬዚደንት የሆኑትን አቶ ሙስጠፋ መሐመድን የሰማናቸው ከሰሞኑ የአልሸባብ ተዋጊዎች ኢትዮጵያ ውስጥ መግባታቸውንና አሁንም ድረስ እንቅስቃሴ ላይ መሆናቸው ተነግሯል። ከዚህ ጋር በተያያዘ አልሸባብ ለምን በኢትዮጵያ ላይ አነጣጠረ በሚለው ዘገባ ውስጥ ሙሉ ሐሳባቸው ይደመጣል። ጤና ይስጥልኝ፣ እንደምን አመሻችሁ የተከበራችሁ አድማጮች። መሰናዶውን በመምራት አብሬያችሁ የማመሸው ሀብታም ስዩም ነኝ። ቀደም ብለን ያስተዋወቅነውና ሌሎች መሰናዶዎች የተካተቱበት የምሽቱ ስርጭት ከራዲዮ በቴሌቪዥን በተጨማሪ አምሃሪክ ዳት ቪኦኤ ኒውስ ዳት ካም ላይ ይደመጣል። እስከ ምሽቱ 4 ሰዓት ድረስ አብረናችሁንም እናንተም አብራችሁን ቆዩ። አሁን የሰዓቱ ዋና ዋና የዓለም ዜናዎች ይደመጣሉ።
እንደምናመሻችሁ አድማጮች፣ የምሽቱን ዜናዎች የማሰማችሁ ጽዮን ግርማ ነኝ። አዲሱ የዩናይትድ ስቴትስ የአፍሪካ ቀንድ ልዩ መልእክተኛ በኢትዮጵያ ሊደረግ ቅድ የተያዘው የሰላም ንግግርና በጦርነት ለተጎዱ ሰዎች የሚደረገው የሰብአዊ አቅርቦት መሻሻል እንዲያመጣ ቅዳሜ ዕለት አሳሰቡ። አርብ ዕለት አዲስ አበባ የገቡት አምባሳደር ማይክ ሃመር ከኢትዮጵያ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ጋር መወያየታቸውን አዲስ አበባ የሚገኘው የአሜሪካ ኤምባሲ ይፋ አድርጓል። ግጭቱን በማስቆም ዘላቂ ሰላም ማስፈንና ያልተገደበ የሰብአዊ እርዳታን ማቅረብ የሚሉት ጉዳዮች የውይይት ነጥቦች እንደነበሩ ኤምባሲው በትዊተር ገጹ ላይ ያሰፈረ ሲሆን የሰብአዊ መብቶች ላይ የተፈጸሙ ጥሰቶችን በተመለከተ ተጠያቂነት ማስፈንና ሰላምን ለማረጋገጥ ቀጣይነት ያላቸው ንግግሮችን ማድረግ ውይይት ከተደረገባቸው ነጥቦች መካከል የተወሰኑት ናቸው ተብሏል። አድማጮች፣ በዚህ ጉዳይ በነገው ምሽት ሰፋ ያለ ዘገባ እናስደምጣችኋለን። በደቡብ ክልል በክልል ለመደራጀት የጠየቁ ዞኖች መንግስት በኩታ ገጠም እንዲደራጁ ያቀረበውን የውሳኔ ሐሳብ በምክር ቤቶቻቸው ማጽደቃቸውን የህገ መንግስታዊ ሲሉ የወላይታ ብሔራዊ ንቅናቄና የወላይታ ህዝብ ዴሞክራሲያዊ ግንባር ተቃወሙ። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ በተከታዩ ዘገባ አድርሶናል።
የወላይታ ብሔራዊ ንቅናቄና የወላይታ ህዝብ ዴሞክራሲያዊ ግንባር ውሳኔውን እንደሚቃወሙት ለአሜሪካ ድምጽ አስታውቀዋል። የወላይታ ብሔራዊ ንቅናቄ ሊቀመንበር አቶ አማኑኤል ሞግሶ የፓርቲያቸውን አቋም ገልጿል።
የምንቃወበት ዋናው ምክንያት አንደኛ ህዝቡ ወስኖ በዞን ምክር ቤት አጽድቆ ክልል ተልኮ ፌዴሬሽን ምክር ቤት ላይ ተልኮ ህዝበ ውሳኔ በሚጠባበቅበት ሰዓት በካድሬ ግፊት የሚደረገው ውሳኔ ተቀባይነት አይኖረውም። ህገ መንግስታዊም አይደለም፣ የህዝቡን ፍላጎት ያማከል አይደለም። ሪፍረንደም ነው መደረግ ያለበት። ፌዴሬሽን ምክር ቤት መጥቶ ህዝቡ በድምፁ እንዲወስን ነው መደረግ ያለበት።
ውሳኔው ህገ መንግስቱንና የክልሉን የህዝብ ፍላጎት በግልጽ የጣሰ ነው ያሉት ደግሞ የወላይታ ህዝብ ዴሞክራሲያዊ ንቅናቄ ግንባር ሊቀመንበር አቶ ጎበዘ ጎዋ ናቸው።
እኛ እያልን ያለ ነው እንደዚህ አይነት ውሳኔ ከመወሰን ይልቅ ህዝቡ አይ ክልል ሆናለሁ የሚለውን ወይ ክልል አንሆንን አብሬ ልሆናለሁ የሚለውን ሪፈረንደም አካሂደው ህዝቡ በድምፁ የሚያረጋግጥበትን መንገድ ማመቻቸት እንጂ ተወሰኑ ግለሰቦች የሚወሰን አካሄድ ተገቢነት የለም።
በሌላ በኩል የደቡብ ክልል መንግስት የዞኖችና የልዩ ወረዳዎች ምክር ቤቶች በክላስተር ወይም በኩታ ገጠም ለመደራጀት ያስተላለፉት በሳላለ ውሳኔና የህዝቡን የቆየ አብሮነት ወንድማማችነትና ማህበራዊ መስተጋብር የማይጎዳ ውሳኔ ሲል አድናቆቱንና ምስጋናውን ገልጿል። በክላስተር እንዲደራጁ በክልሉ ገዢ ፓርቲ ብልጽግና የቀረበው የውሳኔ ሐሳብ የተቀረውን የደቡብ ክልል ለሁለት የሚከፍል ሲሆን የወላይታ፣ የጋሞ፣ የጎፋ፣ የገዲኦም፣ የደቡብ ኦሞም፣ የኮንሶ ዞኖችና የአማሮ፣ የቡርጂ፣ የአለና የደራሼ እንዲሁም የባስኬቶ ልዩ ወረዳዎችን በአንድ አዲስ ክልል የጉራጌ የስልጤ የሃዲያም የካምባታ ጣምባሮ የሃላባ ዞኖችና የየም ልዩ ወረዳን በሌላ ስማቸው ገና ባልታወቀ ክልል እንዲዋቀሩ ያለመ መሆኑ ተገልጿል። እስካሁን መወሰን አለመወሰኑ ካልተገለጠው ከጉራጌ ዞን ውጪ ሁሉም ዞኖችና ልዩ ወረዳዎች በክላስተር በተከፈሉ ሁለት ክልሎች እንደራጃለን ሲሉ ውሳኔያቸውን አስተውቀዋል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ አዋሳም።
አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ሶማሊያ ውስጥ የሚንቀሳቀሰው የአልሸባብ ታጣቂ ቡድን ደቡብ ምዕራብ ሶማሊያ ውስጥ በተባለ ቦታ 7 ሰዎችን ገደለ። ከነዚህ ውስጥ 6ቱን የገደላቸው ለዩናይትድ ስቴትስና ለሶማሊያ መንግስት ስለላ ታካሂዳላችሁ በሚል ነው። ታጣቂዎቹ ግድያውን የፈጸሙት ትላንት ቅዳሜ መገባደጃ ላይ በሶማሊያ በክልል ቡላ ፎሌ በተባለ አካባቢ ለህዝብ ፊት ነው ተብሏል። በመጨረሻም በአለም ላይ የተፈጠሩ ተደራራቢ ቀውሶች ምክንያት በአብዛኛው በአፍሪካ የሚገኙ በደርዘን የሚቆጠሩ የስደተኛ መጠለያ ጣቢያዎች ውስጥ የተመጣጠነ የምግብ እጥረት መከሰቱን የስደተኞች ጉዳይ ኤጀንሲ አስታወቀ። ድርጅቱ አርብ ዕለት ይፋ ባደረገው አመታዊ ህዝባዊ የጤና ግምገማው በኮቪድ-19 ገደቦች ምክንያት የስደተኞችን አመጋገብ በተመለከተ ክትትል ማድረግ ካቆመ 2 አመት መቆጠሩን አስታውቋል። የድርጅቱ ባለስልጣናት በ12 የአፍሪካ ሀገራትና ባንግላዴሽ በሚገኙ 93 መጠለያ ጣቢያዎች ውስጥ የተደረገ ጥናትን ጠቅሰው ሲናገሩ በአብዛኛው ስደተኞች አስጊ በሆነ የተመጣጠነ ምግብ እጥረት ውስጥ ሲሆኑ 14 በመቶዎቹ ደግሞ ለህይወት በሚያሰጋ መጥፎ ሁኔታ ውስጥ መሆናቸውን ተናግረዋል። አድማጮች ለዜናው የተመደበው ጊዜ በዚህ አበቃ። ከቀሪ የእሁድ ምሽት ዝግጅቶቻችን ጋር አብራችሁን ቆዩ።
ጽዮን ግርማን እናመሰግናለን። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ ምሽት ስርጭታችን ይቀጥላል። ለዛሬው ደያዝንላችሁ የመጀመሪያ ዘገባን ሻገር አልሸባብ ለምን በኢትዮጵያ ላይ አነጣጠረ? የሶማሌ ክልል ባለስልጣናትና በጉዳዩ ላይ ዕውቀት ያላቸው ባለሙያዎች የአልሸባብ ተዋጊዎች ኢትዮጵያ ውስጥ መግባታቸውንና አሁንም ድረስ እንቅስቃሴ ላይ መሆናቸውን ይገልጻሉ። የሶማሌ ክልል መንግስት በበኩሉ አልሸባብና ኢትዮጵያውያን የተካተቱበት ቡድን ጥቃት ለመክፈት ሞክሮ መክሸፉን ይናገራሉ። ጽዮን ግርማ በዚህ ዙሪያ የተጠናቀረውን ዘገባ በመቀጠል ታሰማናለች።
በጣም አመሰግናለሁ። በኢትዮጵያ የሶማሌ ክልል ፕሬዝዳንት አቶ ሙስጠፌ መሐመድ ኡመር ለቃለ ምልልስ ፈቃደኛ ስለሆኑ በቀጥታ ወደ ጥያቄ ነው መገባው። ካሉበት ቦታ ማንጻር የኔትወርክ ችግር ያለበት ቦታ ነው ዛሬ የሚገኙት እንደነገሩኝና በቀጥታ ወደ ጥያቄ ልግባ። ሰሞኑን አልሸባብ በኢትዮጵያ ድንበር አቅራቢያ በሚገኙ ከተሞች ላይ ጥቃት እንዳደረሰ ተዘግቧል። በተጨማሪ ደግሞ ትላንት የወጡ መረጃዎች የኢትዮጵያ ሙጅሃዲን ተኛ ቡድን ሌላ ጥቃት የተቀናጀ ጥቃት ለማድረስ ሲንቀሳቀስ እንደነበረ ተዘግቧልና እስቲ ሁለቱ አንድነትና ልዩነት ካላቸው ምንድነው የሆነው በርሶ በኩል ይንገሩን።
አመሰግናለሁ። ሲሆን አሁን እንግኛው በሸበሌ ዞን ከፌር የሚባል ከተማ ነው። የመጨረሻ የኢትዮጵያ የሶማሊያ ድንበር ደቡብ ምስራቅ አካባቢ ይሄ ከተማ ነው። ትላንትና ወደ ሀገራችን ጥቃት ለመፈጸም እንደገባው የሸባብ ኃይል የተመሳበት አካባቢ ነው። ይሄ የሚያምንበት አካባቢ እንዳልሽው በሰሞኑ ድርጅት የተሳተፈው ሸባብ ሲሆን፣ ነገር ግን የኢትዮጵያ ሙጃሂድ የሚባለው ቡድን ሸባብ ሆኖ ከዓለም አቀፍ የሽብር ቡድኖች ጋር እንዲሁም ከቀጠናው ጠላቶቻችን ጋር በመሆን ሸባብ ሶማሊያ ውስጥ የሚያካሂደውን አይነት ስራዎች የሚሰራ ኢትዮጵያዊ ቡድን ተዋቅሮ ነው። እና የኢትዮጵያ ሙጃሂድ የሚባለው በሸባብ ውስጥ የነበሩ ከኢትዮጵያ ዜግነታቸው ከኢትዮጵያ የሆኑ ለምሳሌ ሶማሌዎች ሊሆኑ ይችላሉ፣ ሌላ ቋንቋ ተናጋሪ ኢትዮጵያ ሊሆኑ ይችላሉ። እነሱ ተሰብስበው ተለይተው ተደራጅተው ወደ ኢትዮጵያ እንዲገቡና የሽብር ስራውን ኢትዮጵያ ውስጥ እንዲያስፋፉ ነው። ስለዚህ ልዩነታቸው ቀጠና ነው እንጂ አላማቸው አንድ ሆኖ የተሰጣቸው ምድብ ይለያያል። አንዱ ሶማሊያ ውስጥ ይቀጥላል፣ አንዱ ደግሞ ሶማሌ ውስጥ ተፋክልና ብሎ ስለሚያስብ ሸባብ ያንን የሽብር ተግባር ወደ ኢትዮጵያ ውስጥ ሄዶ የሚሰራ ቡድን ነው ኢትዮጵያ ሙጃሂዲን የሚባሉት።
ባለፈው ሳምንት ረቡዕ በዩድ እና አቶ የሚባሉ ሁለት የሶማሊያ ከተማዎች ውስጥ የአልሸባብ ታጣቂዎች ጥቃት ማድረሳቸውን የአካባቢው ባለስልጣናት ገልጸዋል። አሁን ደግሞ በትላንትናው ዕለት ደግሞ ጥቃት ሊያደርሱ እንደነበር ተገልጿልና ጥቃት የደረሰበት ቦታና ለማድረስ እቅድ የተያዘበት ቦታ በአቀማመጥ ደረጃ ተመሳሳይ ቦታ ነው?
ይድ እና አቶ የሚባሉ ከተሞች ከራስ ከተማ ናቸው ሁለቱም። እና ግማሽ ኢትዮጵያ ግማሽ ሶማሊያ ነው። ግጭቱን ሲካሄድ የነበረው አንድ የተወሰነ ሰዓት ሶማሊያ ውስጥ የተወሰነ ሰዓት ኢትዮጵያ ውስጥ ነው እንደ ኦንተሬት እያደረገ። ስለዚህ ግንብኛ ድንበር ላይ ያሉ ሁለት ከተሞች ናቸው ሁለቱም። ከድንበር 10 ኪሎ ሜትር 5 ኪሎ ሜትር ሳይሆን ድንበሩ ላይ ራሱ ድንበሩ ለሁለት የሚከፍላቸው ከተሞች ናቸው ሁለቱም ቦታ። እና እዛ ላይ ጥቃት ፈጽመው በየድ በኩል ብዙም መሄድ አልቻሉም። በአቶ የሚባለው በኩል ሰብረው ገብተው ይሄ የኢትዮጵያ ሙጃሂድ የሚባለው ቡድን ለማስገባት ነው ጥቃቱ የፈጸሙት። ስለዚህ በዛ ሳይድ ገብተው የተወሰኑ ኪሎ ሜትሮች ወደ 100 ኪሎ ሜትር አካባቢ ውስጥ ገብተው ነበረ። አብዛኛው 100 ኪሎ ሜትር ብዙ ነው ሊል ይችላል፣ ግን ብዙ ቦታ ከተማ የለም። በጣም ክፍት የሆነ ቦታ ነው። የመጀመሪያ ከተማ የሚገኘው ከዛ አካባቢ ምናልባት 150 ምናምን ሊሆን ይችላል። 140 ትናንሽ ቀበሌዎችን አልፎ ነው ወደዛ የገባው። ሀሳቡ የነበረው ኤልቴሬ የሚባል ሶማሌ ክልል የሚገኝ ወረዳ አካባቢ ተራራማ ቦታ ነው። የእኛና የኦሮሚያ ቦርደር አካባቢ ያለው በዛ በኩል አልፎ ወይም እዛ መሽጎ በሶማሌና ኦሮሚያ ቦርደር በተለይ ባሌ አካባቢ ለመንቀሳቀስ ነው። አሁን ከተያዙት የሸባብ ሰዎች የተገኘ መረጃ የሚያመለክተው ይሄ ቡድን ገብቶ ነበር። ወዲያውኑ ነው የተከበበው ከገባ በኋላ። ነገር ግን ያ የተከበበው ቡድን ለማስለቀቅ በተለያዩ ቦታዎች ሌላ ሁለት ቦታዎች ላይ ኃይል አንቀሳቅሶ የተከበበው ኃይል እንዳይደመሰስ እዛ የከበበው ኃይል እንዲለክለት ነው። ትንሽ እንደዛ ነው እኛ ያሰብነው ከሚሊተሪ ስትራቴጂ። በሌላ ቦታ ወከባ ያደረገው ከዋናው ድንበር 7 ኪሎ ሜትር ነው የገባው በትላንትና ከዋናው ድንበር። እንግዲህ ዋናው ድንበር ሲባል ተራራማ ኤሪያ ነው። በደህና ጊዜም ብዙ ሰው የሌለበት አካባቢ ነው። ነገር ግን ሲገባ በዛ አካባቢ የእኛ ልጆች ሄደው ተገናኝተው ደምስሷቸዋል። በአሁኑ ሰዓት ከገባው ኃይል ውስጥ ምናልባት አሰሳ የሚገኝ በየቦታው ጢሻው ከሌለ በስተቀር ሙሉ በሙሉ ተደምጥቷል። ሁሉም ያለነው ከቴር ከተማ ነው። ቀጣይ በድንበር አካባቢ ያለው ሁኔታ ምን እናርግ፣ ለወደፊቱ እንዲያ ነገር እንዳይሞክር ዲተረንስ ምን መሰል የሚለው ነገር እየተወያየ ነው።
አልሸባብ በዓለም አቀፍ ደረጃ በአሸባሪነት የተፈረጀ ድርጅት ነው። ዲን የኢትዮጵያ ሙጃሂዲን የሚለውን ስም ቡድኑ ለራሱ ነው ራሱ የሰጠው ወይስ ይሄ ቡድን መሆኑ እንዴት ታወቀ? እስቲ ስለዚህኛው ቡድን ይንገሩን።
የታወቀው በኢንተርቪው ነው። እንግዲህ የተማረኩ ሰዎች አሉ። የተማረኩ ሰዎች ቡድን ናቸው ስንል እኛ የኢትዮጵያ ሙጃሂዲን እንባላለን፣ የሸባብ አካል ነን። ሁለት አይደለም፣ የሸባብ አካል ሆኖ እንትን ማለት እኮ ነው። መከላከያ አይደለም የምንለው በሀገራችን መከላከያ ተብለው ደግሞ ሰሜን እዝ፣ ምስራቅ እዝ እንደዚህ ይባላል። እና የኢትዮጵያ ሙጃሂዲን የሚለው ስም የመጣው ሸባብ ሌላ ጊዜም ሶማሊያ ውስጥ ሆኖም ራሱን ሙጃሂድን የሚጠራው የሶማሌ ጂሃዲስቶች ማለት ነው። እንደዛ ብሎ ራሱን የሚጠራው ለአላህ ሲሉ የሚወጡ ማለት ከሆኑ ሙጃሂድ የኢትዮጵያ ሚለው ተጨመረበት። በአሁኑ ሰዓት ሸባብ ኢትዮጵያ ውስጥ ረብሻ እንዲፈጥር ተልእኮ ስለተሰጠው የኢትዮጵያ ቅርንጫፍ እንደማለት ነው የሚቆጥረው እንጂ የተለየ አይደለም። ሸባብ ራሱ ነው።
ስለዚህ ይሄ ጥቃት ተከታታይነት ያለው ማለት እንግዲህ አልሸባብ ባለፈው ሳምንት ረቡዕ ብለን ካነሳ ነው። በወቅቱ ሮይተርስ ዘገባ አስነብቦ ነበር። በውጊያው የፖሊስ አባላት 17 ከአልሸባብ ደግሞ 63 ታጣቂዎች መገደላቸውን ሪፖርት አውጥቶ ነበር። እና በጥቃቱ የደረሱት ጉዳቶች እንደተባለው ይሄ ቁጥር ነው ወይስ ተጨማሪ አለው?
እዛው አካባቢ ነው እንግዲህ መጀመሪያ ቆፍሎ በኋላ የሞተ ምናምን ሊኖር ይችላል። እዛው አካባቢ ነው ቁጥሩ። በደንብ ነው የግል ግዝ እየታገሉት እዛው ትንሽ በቁጥር ትንሽ ቢሆኑም በአስር እቅስ ቢገለጡም በጣም ነው ታግለው እዛ ቦታ ላይ ከ6 ሰዓት በላይ ያቆያቸው ከፍተኛ ጉዳትም አድርሷል። ነገር ግን ሸባብ ወደ ውስጥ ከገባ በኋላ ሮብለት ነው የገባው። ሐሙስ ዕለት እንዴት ተደርጓል ወደ ውስጥ ከገባ በኋላ እዛ ላይ ነው ከመቶ በላይ እንደገና የተገደለው። ስለዚህ ውስጥ ሲገባ የተገደለውን አይጨምርም። ይሄ 67 ውስጥ ከገባ በኋላ የተገደለው እስካሁን በእኛ ሁኔታ ከመቶ በላይ ነው። እስከ ነገ ድረስ ቆጠራ የሬሳ ቆጠራ ምናምን ከጨረስ በኋላ ሚዲያ እናቀርባለን።
ያ አካባቢ የሶማሌ ክልል ልዩ ፖሊሶች ናቸው እዛ ያሉት እዛ ቦታ ላይ እና መከላከያ የለም መከላከያ አልነበረም ፍሮንት ላይ ወይም ከፊት ለፊት መከላከያ መቆጣው አልነበረም አሁንስ የመከላከያ አቋም ወይም ደግሞ መከላከያ አለ በቦታው ወይስ የሶማሌ ክልል ልዩ ኃይል ፖሊሶች ብቻ ናቸው ያሉት
መከላከያ የለም የሚለው መረጃ የተሳሳተ ነው መከላከያ አለ እዛ ግጭት የተፈጠረበት ከተማ አጠገብ ባሪ የሚባል ከተማ ራሱ መከላከያ አለ ስለዚህ ይሄ በሚዲያ የሚሰማው መከላከያ የለም ትክክል አይደለም መከላከያ ቁጥሩ ካለው አገራዊ ወቅታዊ ሁኔታ በድሮ አንሶ ሊሆን ይችላል ግን አለ አሁን ደግሞ ኃይል ጨምሯል አለ ስለዚህ መከላከያ አለ ነገር ግን በወቅቱ በግዳጅ ቀጠናው ላይ የነበሩ የጠላትን እንግዲህ ያደረጉት የሶማሌ ልዩ ኃይሎች ናቸው
እንግዲህ ለረጅም ጊዜ የአልሸባብ ታጣቂዎች ወደ ኢትዮጵያ ድንበር አልፈው ሲገቡ አይሰማም ብዙ ጊዜ የሚወጡ መረጃዎች ይኖራሉ ከውስጥ ስልጣና እየሰጡ ወይም ደግሞ ከውስጥ የተወሰኑ ሰዎች ያነጋገሩ ከውስጥ ለመረበሽ ሞክራሉ የሚል ነገር ነው እንጂ ለረጅም ጊዜ ድንበር አልፈው እንደዚህ ሲመጡ አልተሰማም እና የተለየ ምክንያት አለው ያሁኑ ያገኛችሁት በመረጃ
አው አንደኛ ሞክር አይካኝም ይለው መረጃ ራሱ ስለት ነው ይወክራል ሁሌ ሁሌም ይያዘው ተሳክቶለት አንዳንዴ እንደዚህ በዚህ ግፍረት ያህል ከዳፍሮ ዜና በሚሆን ደረጃ ወደ ውስጥ ለገባ ይችላል እንጂ ሁሌም ይወክራል በፈንጂ ለፋራሲ ለመግባት ብዙ ነው የሚወክረው ያው ሲከሽፍ አይታወቅም ሲሳካ ይታወቃል ሁለተኛ በአሁኑ ሰዓት ግን የመጠኑ የአሁን የመጣበት መጠንና አላማው ከሌላው ለየት ይላል ብሎ ያስገድዳል አሁን የመጣበት ቀጥታ ኢትዮጵያ ውስጥ ቤዝ ለመስራት ነው ብሎ ብር ተግባር ፈጥሮ ለመመለስ ሊሆን ይችላል በአሁኑ ሰዓት ግን ቤዝ ለመስራት ነው ውስጥ ገብቶ ቤዝ ሰርቶ የውጊያ ቀጠና ለማድረግ ነው ገፊ ምክንያቱ አንደኛ በሌሎች ኃይሎች ይሄ ቴሌኮም ተሰጥቶ ነው ብለን እናምናለን በቀጠናው ያሉ ከግድቡ ጋር በተያያዙ ችግር ያለባቸው ኃይሎች በዚህ ቀጥታ በዚህ ጉዳይ ላይ ይዛቸው እንዳለ መረጃዎች ያመለክታሉ። በሀገራችን ውስጥ ረሻ እየፈጠሩ ያሉ ሽብርተኛ ቡድኖችም ቀጥታ እዚህ ውስጥ እንዳሉ መረጃዎች ያሳያል። ስለዚህ ምናልባት በአሁኑ ሰዓት ክፍተት አለ የሚል መረጃ ተሰጥቷቸው ድሮ የነበረው የኃይል የትኩረት ያህል በምስራቅ ቀጠና አካባቢ የለም፣ አንዳንድ ቦታዎች ላይ ችግሮች የተነሱ በዚህ ሳይድም መፈት እንችላለን የሚል የመደፋፈር ሁኔታ ሊኖር ይችላል። የተለወጡ ቀጠናዊ የፖለቲካ ሁኔታዎችም ገፋፍቶት ሊሆን ይችላል። ስለዚህ እሱን ቀስ ብለን እናየዋለን። አሁን በደንብ መረጃዎቹን ሳይከበሰቡ መደምደም ይከብዳል። በእርግጠኝነት ግን ሸባብ ታሊባን አፍጋኒስታን ይዣለሁ ካለ በኋላ በግል እኛም ቀጠናውን ሁሉ መያዝ እንችላለን የሚል አላማ ይዞ እንደተደፋፈረ እናውቃለን በመረጃ። ስለዚህ የእስላማዊ ኢምፓየርም ወደ ኢትዮጵያም እናስፋፋለን የሚል ሀሳብ አላቸው የሚል እመሰለን።
ምን ያህል ነው የተማረኩት ወይም ቁጥራቸው ምን ያህል ነበር?
አልታወቀም። አሁን በጣም ወደ 40-30 ኪሎ ሜትር ሆም ኤሪያ ላይ ነው ግጭቱ የተፈጠረው። እነዛ ሰዎች የማስወጣት ግኑ በጣም ሰራ የቆየው እየተሰበሰበ ነው። አሁን የሞተውም የሚገኘውም መሳሪያውም እየታየ ነው። ቁጥሩን ይህን ቢያነግረሽም በእርግጠኝነት ግን የገባው ኃይል ተደምስሷል። ከመቶ በላይ በአንድ ቦታ እንደተገደለ እናውቃለን። በርካታ መሳሪያዎች ትላንትና ተማርኳል። ትላልቅ መሳሪያዎችን ብሬን እንደዚህ ለውጥ የተፈጠሉ እንግዲህ ቅድም ጋልኩሽ የሚሰራቸውን አንዳንድ የሴኩሪቲ ስራዎች ቦርደር ላይ ካጠናቀቅን በኋላ ለዚህ ጊዜ ሰጥተን እናወጣዋለን። ምድሬ
በጣም አመሰግናለሁኝ። እግዜር ይስጥልኝ።
ከአሜሪካ ድምፅ የእሁድ ምሽት ስርጭታችን ይቀጥላል። አድማጮቻችን አብራችሁን ስላላችሁ በእጅጉ እናመሰግናለን። ቀጣዩ ዘገባ ወደ ናይጄሪያ ይወስድናል። በናይጄሪያ በመላው ሀገሪቱ እየተካሄደ ያለው የሰራተኞች ተቃውሞ ረቡዕ ዕለት ከዋና ከተማዋ አቡጃ የተጀመረ ሲሆን ተቃዋሚዎች ባለስልጣናት በክፍያ ምክንያት ከዩኒቨርሲቲ መምህራን ጋር የገቡትን ቅራኔ እንዲፈቱ ግፊት እያደረጉ ነው። የመንግስት ዩኒቨርሲቲዎችን ለማጠናከር መንግስት 500 ሚሊዮን ዶላር ወጪ ለማድረግ የገባውን ቃል ባለመፈጸሙ ዩኒቨርሲቲ መምህራን ከየካቲት ጀምሮ ስራቸውን ያቋረጡ ሲሆን አድማው በሚሊዮን የሚቆጠሩ ተማሪዎች ላይ ተጽዕኖ አሳድሯል። ቲሞቲ ኦቢዙ ከአቡጃ የደረሰንን ዘገባ ስመኝሽ ቆይታ ታቀርባለች።
ለዩኒቨርሲቲ ሰራተኞች ማህበር አጋርነት ለማሳየት የተጠራውና በሺዎች የሚቆጠሩ የናይጄሪያ ሰራተኞች የተሳተፉበት የተቃውሞ ሰልፍ ሁለተኛ ቀኑን ያስቆጠረ ሲሆን ሰልፈኞቹ ወደ ብሔራዊ የመሰብሰቢያ አዳራሽ አመርተዋል። በጥምረት የተካሄደው የተቃውሞ ሰልፍ ዋና ዓላማ ባለስልጣናት ለረጅም ጊዜ መፍትሄ ሊሰጡት ባልቻሉት የመንግስት ዩኒቨርሲቲዎች የገንዘብ ድጎማ ዙሪያ ግፊት ለማድረግ ሲሆን ከአምስት ወር በፊት በርካታ የዩኒቨርሲቲ መምህራን በዚህ ምክንያት የሥራ ማቆም አድማ አድርገዋል። ሆኖም ተቃዋሚዎቹ ሌሎች አስቸኳይ ትኩረት ያስፈልጋቸዋል ያሉትን እንደ የደህንነት ችግርና የናይጄሪያ ኢኮኖሚ የመሳሰሉ ጉዳዮችንም አንስተዋል። የናይጄሪያ የሰራተኞች ኮንግረስ ፕሬዝዳንት የሆኑት አዩባ ዋባንዳሉት እነዚህ ችግሮች የመነጩት ባለስልጣናት ለአመታት የትምህርት ዘርፉን ችላ ብለው በመቆየታቸው ነው።
The children of the working class, the children of the rent privilege have been at home for the past
የሰራተኛው ክፍል እና ብዙም እድል ያላገኘው ህብረተሰብ ልጆች ላለፉት 5 ወራት እቤት ተቀምጠዋል። ግን ማንንም ግድ አይሰጠውም። የነሱ ልጆች ግን በየቀኑ በውጪ ከሚገኙ ዩኒቨርሲቲዎች ይመረቃሉ። እኛ እንድናይላቸው ደግሞ በየማህበራዊ ሚዲያ በድፍረት ይለጥፏቸዋል። የዜጎችን የትምህርት መብት መንፈግ ማለት ሁሉም ነገር መንፈግ ማለት ነው።
መምህራን እያካሄዱት ባለው የሥራ ማቆም አድማ ምክንያት በመንግስት ዩኒቨርሲቲዎች ውስጥ ይማሩ የነበሩ ከ8 ሚሊዮን በላይ ተማሪዎች ከትምህርት ገበታ ርቀዋል። ከነዚህ አንዱ በተቃውሞ ሰልፉ ላይ ተሳተፈው አዳሙ ዑመር አንዱ ሲሆን በአህማዱ ቤሎ ዩኒቨርሲቲ የመጀመሪያ ዲግሪ ተማሪ ነው።
getting to states that I cannot even tell
አሁን የናይጄሪያ መንግስት የሚያደርገውን ማንኛውም ነገር መቋቋም የማልችልበት ደረጃ ላይ ደርሻለሁ። ዩኒቨርሲቲ የገባሁት እንደ አውሮፓውያን አቆጣጠር በ2019 ሲሆን አሁን መመረቅ ነበርብኝ።
የዩኒቨርሲቲ መምህራን ከትምህርት ሚኒስቴር ባለስልጣናት ጋር በየካቲት ወር ባደረጉት ስብሰባ ባለስልጣናቱ እንደ አውሮፓውያን አቆጣጠር በ2009 ዓመተ ምህረት በትምህርት ተቋማት ላይ ለማዋል ቃል ገብተውት የነበረውን የ500 ሚሊዮን ዶላር መዋለ ንዋይ እንዲተገብሩ የጠየቁት ጥያቄ ምላሽ ባለማግኘቱ ስራቸውን አቁመዋል። የናይጄሪያ የመንግስት ዩኒቨርሲቲዎች በሚያገኙት እጅግ ዝቅተኛ የገንዘብ ድጎማና የተዳከመ አስተዳደር ምክንያት ከፍተኛ ችግሮች የሚደርስባቸው ሲሆን በርካታ ታውቹ በቂ የትምህርት ቁሳቁስም የላቸውም። ተቃዋሚዎቹ የናይጄሪያ መምህራን የሚከፈላቸው ገንዘብ ከሌሎች ሀገሮች ጋር ሲነጻጸር እጅግ ዝቅተኛ መሆኑንም ይገልጻሉ። ኢማኑኤል ኦሶዴኬ የዩኒቨርሲቲ ሰራተኞች ማህበር ሊቀመንበር ሲሆኑ መምህራኑ የሥራ ማቆም አድማ በማድረጋቸው ባለስልጣናት ደሞዝ ባለመክፈል ሊቀጧቸው እንደሞከሩ ይገልጻሉ።
ችግሩን በመፍታት ፋንታ መጀመሪያ ያደረጉት ነገር ደሞዛችንን ማስቆም ነው። ይህን በማድረጋቸው በሁለት ወይም በሶስት ወር ውስጥ ለምነን የምንመለስ መስሏቸው ነበር። ግን አባሎቻችን ጠንካራ በመሆናቸው አድማውን ለሁለት ዓመት እንዲቀጥል አደረጉ። ምንም ነገር ቢፈጠር የናይጄሪያ ዩኒቨርሲቲ ስርዓት እንዲቀየር ማድረግ አለብን።
አንዳንድ የህግ አውጪዎች ሮብለት ለተቃዋሚዎቹ በሰጡት ምላሽ ባለስልጣናቱ ቃል የገቡትን ገንዘብ እንዲከፍሉ ጥቂት ጊዜ እንዲሰጣቸው ጠይቀዋል። በየካቲት ወር ባለስልጣናቱ ቃል ከተገባው 500 ሚሊዮን ዶላር 230 ሚሊዮኑን መስጠታቸውን ገልጸው ነበር። የናይጄሪያ የሰራተኞች ኮንግረስ በተለያዩ ዘርፎች የሚሰሩ በሚሊየን የሚቆጠሩ ሰራተኞችን ያቀፈ ሲሆን የዩኒቨርሲቲ መምህራን ማህበሩንም ያካትታል። እንደ አውሮፓውያን አቆጣጠር በ2020 ዓመተ ምህረት ተካሂዶ የነበረ ተመሳሳይ የሥራ ማቆም አድማ ለ9 ወር ቀጥሎ እንደነበር ይታወሳል።
ከአሜሪካ ድምጽ በቀጥታ እየተደመጠ የሚገኘው የእሁድ ምሽት ዝግጅታችን ይቀጥላል። እዚህ ላይ የሙዚቃ አፍታ ነውሰድ ቆይት ካሉና ተወዳጅ ከሆኑት የታምራት ሞላ ሙዚቃዎች መካከል አንዱን እንሆ። በናፍቆት አለንጋ ጨክነሽ ልቤን የቀጣሽው እቱ የምወድሽ ናፍቆቴ የት ነበር ያለሽው ይላል ታምራት። 19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በመደመጥ ላይ ያለው ዝግጅታችን ይከተላል። ላቭግራስ ኢትዮጵያ ከተመሰረተ 3 አመታት ያስቆጠረ ሲሆን በቅርቡ ሱሉልታ ላይ በከፈተው ተቋም አማካኝነት ከጤፍ የሚሰሩ ደረቅ ምግቦችን እያመረተ ይገኛል። በቅርቡም ኃይለ ሰጪ መጠጦችን ማምረት ለመጀመር እየተንደረደረ መሆኑን የተቋሙ መስራች ለአሜሪካ ድምጽ አስተውቋል። ይደንገረመው ዝርዝሩን ታጋራናለች።
William Lovecraft የጤፍ ሌላኛው ሳይንሳዊ ስሙ ነው ይላሉ። ከጤፍ የተለያዩ የምግብ ግብአቶችን የሚያመርተው ላቭግራስ ኢትዮጵያ መስራች ዮናስ አለሙ ወይም ይልቃል ከጤፍ ጋር ያለኝ ቁርኝትም ከድገቴ ጀምሮ የመጣ ነው ይላል።
ገበሬልሽ ነኝ። ጤፍ ያረስኩ ነው ያደኩት። ጤፍ ምንነቱን ለኢትዮጵያ ገበሬ ለኢትዮጵያ ዘመን እንደዋነ የወደውላችን እናቀዋለን። እኔ ደግሞ ከርሻ ጀምሮ ነው የማውቀው። አይ ግሮው አፕ ያደኩበት ነገር ነው ወደም ነው የማውቀው። ኢትዮጵያን ትዬ ከኢትዮጵያ የወጣሁት ቆይታ ብዙ ጊዜ ሆነኛል። በመንግስቱ ኃይለማርያም ጊዜ ስኮላርሽፕ ተማሪ ሆኛ ነው ከኢትዮጵያ የወጣሁት። ስኮላርሽፕ አሸንፌ ከዛ እንግሊዝ ሀገር ትምህርቴን ጨረስኩኝ። ወደ 17 18 ዓመት ውስጥ ኢንቨስትመንት ባንኪንግ ኤሪያ ላይ ነው ስሰራ የቆየሁት። ትላልቅ እንደ ጄፒ ሞርጋን፣ ቢኤንፒ ፓሪባ፣ ክሬዲት ስዊዝ እንዲህ አይነት ኩባንያዎች ውስጥ ነው ስሰራ ለብዙ ጊዜ የቆየሁት ፋይናንስ ኢንዱስትሪ ውስጥ። ሰው ከእርሻ ከጤፍ ተለያይቼ ነበር ለብዙ ጊዜ። ግን ኦብቪየስሊ ልክ እንደማንም ኢትዮጵያዊ ሁሌም ወደ ሀገሬ ለመመለስ በተወሰነ መልኩ የሆነ ኮንትሪቢዩት ለማድረግ የሚኘው ያው እና ኤኒዌይስ ከጉዞዬ እንደዛ ነበረ። ከልጅነት ጀምሮ ተመልሼም ወደ እርሻ ወደ ጤፍ የገባሁበት ምክንያት ይኸው ነው። የሁሉም ኢትዮጵያዊ ፔን ነው ያለው ሁኔታ እና በዚህ መልኩ ነው ወደዚህ የገባሁት።
ከሰላሳ ዓመታት የውጭ ሀገር ኑሮ በኋላ ታዲያ ወደ ኢትዮጵያ በመመለስ የራሱን አበርክቶት ለመወጣት ሲመጣ ተመልሶ በጤፍ ላይ ምርምር መጀመሩንም ነው አቶ ዮናስ የሚገልጸው።
ጤፍ ፓተንት እንደሆነ በዳች ነጋዴዎች ብዙ ኢትዮጵያውያን እናውቃለን። በጣም እንደማንም ኢትዮጵያዊ የሚያቃጥለኝ ነገር ነበረ። ኢት ዋዝ ቬሪ ቬሪ ፔይንፉል። ብዙም ሪሰርች አድርጌዋለሁ ለምን ለዛ እንደበቃን። ፋንዳመንታሊ ኢቨንቹዋሊ የተረዳሁት ነገር ምንድን ነው እኛን ፓተንቱ የሚያግደን ከእንጀራ እና ከቂጣ ገንፎ ወቴቨር ከተለመደው ትራዲሽናል ከምናረጋቸው ስራዎች ውጪ ጤፍን ሌላ ኮመርሻል ፕሮዳክት ምርት አምርተን ለዓለም ገበያ ማዋላችን ፓተንት ባለባቸው ሀገሮች ውስጥ ማዋላት ትችሉም ነው። መጀመሪያ ማረግ የጀመርኩት እና የሞከርኩት ወደዚህ ፕሮጀክት ስመጣ ድሮስ ጤፍን ከእንጀራ እና ከቂጣ ውጭ ምን ማድረግ እንችላለን? ወደ ምንነት መቀየር እንችላለን? ሌላ ኮመርሻል ፕሮዳክቶች ማድረግ እንደምንችል ነው ፕሩቭ ማድረግ የጀመርኩት። ወደ ፓስታነት መቀየር እንችላለን፣ ወደ ብሬክፋስት ሲሪያልነት፣ የቁርስ እቃ፣ የኤነርጂ ድሪንክ ምናምን የተለያዩ ምግቦችን ማምረት እንችላለን ወይ? ያንን የማንችል ከሆነ ፓተንት ተደረገ አልተደረገ ለኢትዮጵያ ምንም የሚጠቅመው ነገር የለም። መጀመሪያ እዚህ ፕሮጀክት ላይ ስንጀምር የጀመርኩት ያንን እዛ ላይ ነው መስራት የጀመርነው።
የምርምር ታዲያ አሁን ስሉልታ ላይ ካመታት ጥረት በኋላ በተቋቋመው ፋብሪካ ውስጥ ከጤፍ የተሰሩ የተለያዩ ምርቶችን ማውጣት መቻሉን ይገልጻል።
ለብዙ ጊዜ እንዲቆይ ለአርቲፊሻል ፕሪዘርቫቲቭስ፣ ከለሪንግስ እንዲንዳ አይነት ነገሮችን አልተጠቀም። ኢንፋክት እንደውም ላስት ኢየር ፍሪ ፍሮም የሚባል ከ14 ከሚታወቁ አለርጀንስ ነፃ የሆነ ምግብ ተብሎ እዚህ ሀገር ጎልድ ተሸልመናል። ዊ ወር ዘ ዊነርስ በዩኬ። እዚህ ሀገር ዩኬ ውስጥ ናውን ዩኬ ውስጥ ስላለው ነው እዚህ ሀገር ምለው። ስራዬን ከመልቀቄ በፊት ነው ወደ ፓስታነት፣ በጣም አውትስታንዲንግ የሆነ ፓስታ ከጤፍ በጣም ኦልሞስት ጤፍ አይደለም ስንዴ አይደለም ብልሽ ራሱ አታጥቀበኝም በቃል ነገርኩሽ። እና በጣም ቆንጆ ፓስታ ማምረት ቻልን ከጤፍ። ብዙ ጊዜ ፈጀብን፣ ብዙ ትራያል ነበረው ለነገሩ። ሰው ሁለት ሬንጅ ነው አሁን የነገርኩሽ። ሶስተኛው አንደኛው ብሬክፋስት ሲሪያል፣ ሁለተኛው ስናክስ ሬንጅ ያልኩሽ ነው። ሶስተኛው ደግሞ ፓውደርድ ቤቨሬጅ የሚባል ሬንጅ ነው። ፓውደርድ ቤቨሬጅ በትንሽ የሳሸት የሚታሸግ ነገር ነው። ኤፌክቲቭሊ እዛ ውስጥ ያለው ምንድነው? ኦል ኢሰንሻል ቫይታሚንስ እና ሚኔራልስ ሰው ውስጥ አሉበት ለሰውነት ያስፈልጋሉ የሚባሉ። እሱ በውሃ በምታገኝ ጊዜ ወይ ወተት በምታገኝ ጊዜ እዛ ውስጥ አድርገሽ ሼክ አድርገሽ ትጠጫለች። እዚህ ሀገር ፕሮቲን ሼክ ምናምን እያሉ በተለይ ስፖርት ጂምናዚየም ምናምን ውስጥ ያለም፣ ግን እኛ ሀገር ሞር አፎርደብል በሆነ መልኩ ለህዝቡ አዘ ፉድ ሰፕሊመንት ማቅረብ የምንችልበትን እንትን ብለን እሱን በሚቀጥለው 2-3 ሳምንት ውስጥ ወደ ገበያ ይዘን ለመቅረብ እየተንደረደርን ነው።
ላቭግራስ ኢትዮጵያ ምርቶቹን አውሮፓ ውስጥ ባሉ ትላልቅ የገበያ ማዕከላትና መሸጫ ሱቆች ውስጥ ማስገባቱን አቶ ዮናስ ይገልጻል። ነገር ግን ይህን በማስፈጸሙ ሂደት ውስጥ የጤፍ ባለቤትነት ባለሙሉ መብት ከሆኑት ተቋማት ጋር መደራደርም ነበረባቸው።
እናደርጋለን ብለን የጀመርነውን ነገር ማድረግ ጀምረናል። ትላልቅ ሱፐር ማርኬትስን እንደ ሰልፍሪጅስ፣ ፕላኔት ኦርጋኒክ፣ ሆል ፉድስ አብሽራም የምታውቁት ነው። ሆል ፉድ ዩሮፕ ነው አብሽል አሜሪካ ላይ የምገና ኦካዶ የሚታወቁ ትላልቅ ሱፐር ማርኬቶች ናቸው። እንዲህ እንዲህ አይነት ሱፐር ማርኬቶች ገብተናል። በጣም አስቸጋሪ ጊዜ ነበረ። ባይ ዘ ወይ በጣም 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 ታፍ ታይም ነበረ። እየደወሉ ይረብሹን ነበረ፣ ፓተንት ሆልደሮች ማለት ነው። ሊጋል ፔፐር ወርክ ስላላቸው ትላልቅ ሱፐር ማሁን ለምሳሌ ኦካዶ ሱፐር ማርኬት ስንገባ እዚህ ኦካዶ ትልቁ የዚህ ሀገር ውስጥ ትልቁ ኦንላይን ሪቴይለር ኦካዶ ነው የሚባለው፣ ዩኬ ውስጥ ማለት ነው። እንግሊዝ ሀገር ውስጥ ፓተንት ቫዮሌት ያደረገ ፕሮዳክት ስቶክ አድርጋቸዋል ብሎ መንገር ብቻ ነው ያለባቸው። እና ያ ሪቴይለር እኛን ሪጀክት ካደረገን ከዛ በኋላ ከገበያ መጣል ማንም ያንን ስቶሪ የሰማ ሰው እኛን አይነካንም። እና እውነትም እንደሚያባሩ እናውቃለን። ሶ ፒስፉሊ ከነሱ ጋር ኔጎሽት አድርገን መጨረስ ነበረብኝ።
ለምርቶቻቸው ግብአት የሚሆነው ላቭግራስ ወይም ደግሞ ጤፍን ከገበሬ ማህበራት እንደሚገዙ ገልጸው፣ አሁን ላይ ተቋማቸው ባለበት ደረጃም ገበሬው ምርቱን ከገለባው በሚለይበት ሂደቶች ውስጥ ያሉትን ክፍተቶች ለመሙላት እየተንቀሳቀሰ ነው ይላሉ።
አብረን የምንሰራው ከኮኦፐሬቲቭ ፋርማሮች ጋር ነው። ከእህላቸውን ከነሱ ከመውሰድ ውጭ ደግሞ የእነሱን ይልድ ኢምፕሩቭ ለማድረግ እንደምታውቁት ስትል ኢትዮጵያ ውስጥ ባይፋር ማጆሪቲው ምንም የተለወጠ ነገር የለም። ያው እንደምታየው በበሬ ነው የሚታረሰው፣ ብዙውን በእጅ ነው የሚታጨደው፣ በበሬ ነው የሚወቃው። በነፋስ እንዲህ እያቦነንን ምናምን ነው። ልክ እኔ ልጅ እያለሁ የገበሬ ልጅ ነኝ እንዳልኩሽ የዛ ጊዜ እንደምናደርገው አሁንም ከሰላሳ ዓመት ምናምን በኋላ ስመለስ ለክ የተመሳሳይ ነገር፣ ብዙም የተቀየረ ነገር የለም። ኖበዲም ሊቀይርልን የሚችልም ሰው የለም። እኛውን ልንቀይረው የምንችለው ማለት ነው። አሁን እያደረግን ያለ ነው። ለምሳሌ አንድ የወሰነው ፕሮጀክት ቀጭ ቀጭ እያልን ስለቴ ሁሌ እናወራለን። ምንድነው ቀጭ ቀጭ? ሲምፕል፣ መሬት ላይ እናወቀዋለን፣ መሬት ላይ እናፍሰዋለን። ፋይን ሳንድ ያለበት ድቃቅ አሸዋ ያለበትን አብሮ ይታፈሳል። አንደኛ ኳሊቲ ዲግሬድ ያደርጋል፣ ሁለተኛ አየር ላይ ስንበት ነው በጣም ብዙ ለውስ ነው ያለው። እና ከሌሎችም እውቀት ካላቸው ሰዎች የአግሪካልቸራል ሪሰርች ኢንስቲትዩት ምናምን ኢትዮጵያ ውስጥ አሉ። ከእነሱ ጋር አብረን እየሆነ ምን አይነት ለውጥ ልናመጣ እንችላለን? ሁሉንም መቀየር አንችልም፣ ግን ኢትስ ፓርት ኦፍ አወር የኛ አንዱ አምቢሽናችን እና የምንሰራው ስራ እንደዚህ ነው።
የላቭ ግራስ ኢትዮጵያ መስራችና ዋና አስተዋቂ አቶ ዮናስ ተቋማቸው በመስፋፋት ሂደት ላይ በመሆኑ አሁንም ቢሆን የግብርና ፍቅር ላለው ሰው ሰፊ የሆነ የስራና የስልጠና እድል እንዳለ በመግለጽ በዚያው አጋጣሚ አስተዋውቋል።
መዝገበ አምረው የ180 ኢትዮጵያን የሚዲያ ሰዎችን ፍኖተ ሙያ የሰነደ አዲስ መጽሐፍ ነው። ያንጋፋና ወጣት ጋዜጠኞችን ታሪክ በተገቢው መንገድ በማስተባበር ለቀጣይ ትውልድ የማሸጋገር ግብ እንዳለው የተነገረለትን መጽሐፍ ዝግጅት ያስተባበረው ተወዳጅ ሚዲያና ኮሙኒኬሽን የተባለ ድርጅት ነው። ስለ መጽሐፉ ዝግጅትና ፋይዳ ለማወቅ የድርጅቱን ኃላፊ ጋዜጠኛ ዝራ ጅጉን አነጋግረናል። መጽሐፉን ማሳተም አስፈላጊ የሆነበትን ምክንያት ቅድም ያስረዳናል።
እንግዲህ ይሄን መጽሐፍ ለማዘጋጀት የታሰበበት ዋናው ምክንያት አንደኛ ኢትዮጵያ ውስጥ በጠንካራ ሽፋን ወይንም በሃርድ ካቨር የታተሙ መረጃ ሰጪ በኢንሳይክሎፒዲያ ቅርጽ የተዘጋጁ መጽሐፎች ስለሌሉ ነው። ሁለት ደግሞ እኛ እንደ ተወዳጅ ሚዲያና ኮሙኒኬሽን ዘመን ተሻጋሪ ስራዎችን ለመስራት ለትውልድ የሚቀመጡ ስራዎችን የመስራት ግብ ስለነበረን ከዚህ ባሻገር ደግሞ በህይወት ያሉ የመገናኛ ብዙሃን የጥበብ ሰዎች በተለያየ ሙያ ላይ ያሉ ሰዎች ህይወታቸው ሳይልፍ ታሪካቸውን ሰንዶ ማስቀመጥ አላማችን ስለነበር ለልጆቻቸውም ለትውልዱም አንድ ነገር እንዲቀመጥ በማሰብ ነው ይሄንን ስራ የሰራነው።
በዚህ መጽሐፍ ውስጥ ያካተትካቸውን ሰዎች ለመምረጥ መስፈርቱ ምን ነበር?
የኛ ድርጅት እንደ ተወዳጅ ሚዲያና ኮሙኒኬሽን በዚህኛው ለየት የሚያደርገው ነገር ከዚህ ቀደም ከተማርናቸው ትምህርቶች ልምድ ቀስመን ራሱን የቻለ የስድስት አባላት ያሉት የመማክርት ቡድን፣ አምስት አባላት ያሉት ደግሞ የአማካሪዎች ቡድን በዚህ ሰባ ዩኒቨርሲቲ የጋዜጠኝነት ትምህርት ቤት ከዚህ ጋር በተያያዘ የሚያማክሩን ሰዎች አሉ። እነዚህ ሰዎች ባሉበት ወደ 10 የሚደርሱ ጋዜጠኝነትን መሰረት ያደረጉ መስፈርቶችን በማውጣት ነው ይሄንን ስራ የሰራነው። እንግዲህ ዋናው መስፈርታችን ፕሮፌሽናሊዝም ላይ ትልቅ ስራ ይሰሩ የጋዜጠኝነትን ሙያ ለማሳደግ በኖሩ በዘመን ትልቅ አስተዋጽኦ ያበረከቱ እንደዚሁም ደግሞ በሀገራችን ውስጥ ትክክለኝነት እውነትን በመናገር እንደዚሁም ደግሞ ታሪካቸው ወይንም ደግሞ የሰሩት ስራ መለስ ተብሎ ሲታይ ከጋዜጣ ላይ ከሬዲዮ ከቴሌቪዥን ሲፈለግ ለትውልዱ አንድ ታላቅ ቆም ነገር አበርክቷል ብለን እኛ ያመንባቸውን 180 የሚደርሱ ከ1950 እስከ 2004 ያሉ ባለሙያዎችን መስነር ነው። ሁሉም ፐርፌክት ናቸው ይሄን መስፈርት ያሟላሉ ለማለት ሳይሆን፣ ግን ቢያንስ ሁሉንም ጋዜጠኛ የሚዲያ ባለሙያ የመሰነር ግብ ስለሌለን ቢያንስ የማጥራቱን ስራ እንዲያቀልልን ወደ 10 መስፈርቶችን ለማውጣት ሞክረናል።
ይሄንን መጽሐፍ በማዘጋጀት ረገድ የገጠሟችሁ ፈተናዎች ምን ነበሩ?
እንግዲህ እኔ በግሌ እዚህ ስራ ውስጥ የዚህ ሐሳብ አመንጪ በሆንም ከኔ ጋር አብረው የተጓዙ ባለሙያዎች አሉ። የመማክርት አባላት ቤርሳቤ ጌቴ፣ ጥበቡ በለጠ፣ እጩ ዶክተር አየለ አዲስ፣ አለምሰገድ አበበ፣ አይናለም ሀድራ፣ እነዚህ እንግዲህ ከኔ ጋር በተለያየ ምክንያት አብረው የሚሰሩ እና በበጎ ፍቃድ እንደ መማክርት አባላት ሆነው የሚያገለግሉ አሉ። ይቅርታ ሄረንክ ስዩምንም ዘንግቸዋለሁ። ሄረንክ ስዩምም አለ። እና ባለሙያዎችን ስንመርጥ በተለይ ከ1980ዎቹ እስከ 90ዎቹ እና 2000ዎቹ ያሉ ወጣት ባለሙያዎችን ስንመርጥ በጣም ፈተና ውስጥ ገብተን ነበር። ምክንያቱም የትኛውን ባለሙያ ከየትኛው እናስቀድማለን? የትኛው ምን አሻራ አኑሯል? ሰነድ ዶክመንት በሌለበት እኛ ሀገር ደግሞ በአብዛኛው ጊዜ አንዱ አንዱን የማክበር ነገር ብዙ የለም። የአንደኛው ታሪክ ሲወጣ ደግሞ እሱ ምን ሰርቶ ነው የሚወጣው የሚሉን ያሉት። እኛ ደግሞ በአብዛኛው በቅርብ አለቆቻቸው በጓደኞቻቸው በሚሰጥ ምስክርነት ነው በአብዛኛው ማስረጃ የምናሰባስበው። በዚህ ጉዳይ ላይ ብዙ ጊዜ ገጥሞናል። እንዴት እከሌን ድረገጻችሁ ላይ ታወጣላችሁ፣ ምን ሰርቶ ነው የሚሉ ፈተናዎች አሉ። ይሄ እኛ በምንሰራው የዳኝነት ወይም ደግሞ የመሰነድ ስራ ላይ ትልቅ የሆነ ተግዳሮት ነው የሆነብን። ምክንያቱም አንድን ሰው ጋዜጠኛ ስለሆነ ብቻ አንሰንደውም፣ የቅርብ ሰዎቹ በሚሰጡት ምስክርነት ስለሆነ የምንሰራው። አንዳንድ ጊዜ እንደዚህ አይነት ችግሮች ገጥመውን ነበረ። በእርግጠኝነት ግን ይህንን ችግር ለማለፍ የሄድንባቸው ርቀቶች በጣም ከባድ ነበሩ። ኃላፊነትን መውሰድ ጠይቃል። የአንድን ሰው ታሪክ እዛ መጽሐፍ ላይ እንዲወጣ ስንሰነድ አላማችን መሰነድ ነው እንጂ ሰውየው ማሞጋገስ፣ ሰውየው ማበረታት ብቻ አይደለም። ታሪክ መሰነድ አለበት የሚል መልእክት ነበረን። ነገር ግን አንዳንድ ሰዎች እከሌ እዚህ መጻፍ ላይ ካለ የኔ ታሪክ የለም እከሌ ሳይኖር የኔ ታሪክ ምን ወደለበትም እኔ ምን ሰርቼ ነው ታሪክ የሚወጣው በማለት ምላሽ ሰጥተው ነበር። በዚህ ምክንያት እዚህ መጻፍ ላይ ታሪካቸው መግባት ሲኖርበት ያልገቡ በርካታ ሰዎች አሉ። ይሄን መጻፍ ግን ሲያዩ በተለይ በሶሻል ሚዲያ ላይ ሲተዋወቅ አሁንም ከመጣው መጻፉ ስለወጣ መጻፉን ስናሳያቸው ምን አለ በገባ ያሉ ሰዎች ነበሩ። ለኛ ግን ትንሽ ፈታኝ ነበር። ለኔ በግሌ ሰዎቹ ጋር መደወል፣ ማሳመን፣ መረጃዎችን ማሰባሰብ፣ ዶክመንት ከጋዜጣ ላይ ከመጽሔት ማጣራት፣ እውነት ከሌ እዚህ መስሪያ ቤት ሰርቷል ወይ ምን ነበር አሻራው ወይስ እንደው ዝም ብሎ ሰው የሚያዘናንቀው ሰው ነው፣ ይሄን ማጣራቱ ከባድ ነበር። ሀብትሽ
የዚህ መጽሐፍ መዘጋጀት የኢትዮጵያ ጋዜጠኞችን ታሪክ በመዘከር ረገድስ የሚኖረው ሚና ምንድነው ብለህ ታስባለህ?
ትልቁ የዚህ መጽሐፍ መስተነድ ጥቅሙ ጋዜጠኝነት ለሚማሩ በተለይ ደግሞ በጆርናሊዝም ስኩል ውስጥ ላሉ ልጆች ወጣት ተማሪዎች ጠቀሜታ አለው። ከዚህ በተጓዳኝ ደግሞ ምርምር ለሚያደርጉ ሰዎች ጋዜጠኝነት በተለይ ደግሞ እኛ ሀገር ብዙ ጊዜ ሰዎች ሲማሩ ምሳሌ የሚጠቀሰው የውጭ ሀገር የሚዲያ ባለሙያ ነው ወይ ቢቢሲ የሚሰራ ወይ ደግሞ ሌላ ቦታ የሚሰሩ የውጭ ሀገር ባለሙያዎችን ነው ኮት የምናደርገው። ይሄ ከሚሆን ይልቅ ግን ኢትዮጵያውያን ባለሙያዎች እና ሳምነው ገብረወልድ እና ማዕረጉ በዛብህ እነ ሙሉጌታ ሉሌ የመሳሰሉት በ1950ዎቹ እና 60ዎቹ የነበሩ ሰዎች ምሳሌ እንዲጠቀሱ የነሱን የሥራና የህይወት ታሪክ መሰነድ አስፈላጊ ስለሆነ ጠቀሜታው ያየለ ነው። ሁለት ደግሞ መገናኛ ብዙሃኖች ስለ ጋዜጠኞች እንደው አንድ ነገር እንስራ ሽልማት እንሸልም እውቅና እንስጥ ብለው መገናኛ ብዙሃኖች ከፈለጉ የትኛው ባለሙያ በየትኛው ዘመን ነበር ምን ሰራ የሚለውን መረጃ የሚሰጥ ዶክመንት ነው መዝገብ አምሮ።
ዝራ ከዚህ ቀደምም የተለያዩ ሰዎችን ታሪክ እንዲሁ በተለይ በድምጽና በምስል ሳይቀር ሰንደሃል። አሁን ደግሞ ይሄን መጽሐፍ ታተማድርጋል። በመጪ ዘመን ልታደርጋቸው ያሰብካቸው ጉዳዮችስ ምንድናቸው?
እንግዲህ ያው ተወዳጅ ሚዲያና ኮሙኒኬሽን ከተመሰረተ 18 ዓመት ቢሞላውም ግን በተለይ ባለፉት 5 ዓመታት 2009 ኢትዮጵያ ውስጥ ብዙ ያልታዩ ስራዎችን በተለይ ከታሪክ ጋር በተያያዘ ትኩረቱን ሙሉ ለሙሉ ግለ ታሪክ ህይወት ታሪክ የኢትዮጵያ ጉዳይ ላይ ትኩረት አድርጎ መስራት ከጀመረ 5 ዓመት ሆኖታል። ብዙ ተቀባይነትንም አግኝቷል በምሁራንም ዘንድ። ስለዚህ አላማችን አሁን የኢትዮጵያ ኢንሳይክሎፒዲያ ብለን መዝገበ አምሮን በተለያዩ ሙያዎች ወደ 30 መስፈርቶችን አወጣናል። የተለያዩ መምህራኖች፣ መንግስታዊ ስራ ኃላፊዎች፣ የጦር መሪዎች፣ የአካውንቲንግ ባለሙያ እያደረግን እንደዚህ እየከፋፈልን በየዘርፎቹ ለኢትዮጵያ የሰሩ ሰዎች በህይወት ያሉም የሌሉም የነሱን ታሪክ በየአመቱ በአመት አንድ ጊዜ በኢንሳይክሎፒዲያ በተለያዩ የእኛ በምንፈጥራቸው ድረገጾች ላይ አውጥቶ ኢትዮጵያውያን ሰው ነበራቸው ባለውለታም አላቸው በህይወት ያሉም ሰዎች በኖሩበት ዘመን አሻራ አላቸው የሚለውን ለማሳየት ነው። እንደሚታወቀው ብዙ ጊዜ ታሪክ የሚሰነደው ሰው ከሞተ በኋላ ወይም ደግሞ ትልቅ ስራ መስራት አለበት። እኛ ግን ሁሉም ሰው ባኖረው አሻራ ልክ እድሜው 30ም ይሁን 25 ዓመትም ይሁን 22 ዓመትም ይሁን ለሀገሩ አንድ ስራ ከሰራ ያ ሰነድ ለትውልድ መቆየት አለበት ብለን ስላመንን በዚህ ጉዳይ ላይ እንሰራለን። ከዚህም በተጓዳኝ እነዚህ ስራዎች ራሳቸው ኦዲዮ ይኖራቸዋል ለአይነ ስውራን። አሁን ይሄ የመዝገብ አምሮ ከሁለት ወር በኋላ ኦዲዮ ይወጣል በድምጽ ይተረካል። ስለዚህ ዞሮ ዞሮ ትልቁ አላማችን የኢትዮጵያውያንን ታሪክ ዳጎስ ባለ መዝገበ አምሮ በተሰኘ መጽሐፍ መሰነድ ነው አላማችን።
እጅግ በጣም አመሰግናለሁ ጋዜጠኛ እዝራ እጅጉ መዝገበ አምሮ ስለተሰኘው የኢትዮጵያ ሚዲያ ሰዎችን ታሪክ ስለሰነደው አዲስ መጽሐፍ ስለነገርከን በጣም አመስጋኞች ነን። መልካም ቀን ይሁንልህ።
እኔም አመሰግናለሁ አጣሙ።
ከአሜሪካ ድምጽ በመደመጥ ላይ የሚገኘውን የዛሬ ሐምሌ 24 2014 ዓመተ ምህረት የምሽት ስርጭታችን ነው በማዳመጥ ላይ የምትገኙ አድማጮች። አብሬያችሁ ያለሁት ደግሞ ሀብታሙ ዘይን ነኝ። ዋና አዘጋጅ ጽዮን ግርማ። አስመራ ተወልዳ ኢትዮጵያ ያደገችው ረዳይት ወንድሙ በአስራዎቹ የዕድሜ ክልል ሳለች ከሰባት እህትና ወንድሞቿ ጋር ወደ ዩናይትድ ስቴትስ በመሄድ በቺካጎ ግዛት አድጋለች። የፎቶግራፍ ጥበብ የልጅነት ህልሟ ቢሆንም በዙሪያዋ ባሉ ሰዎች ጫና ነርሲንግ ተምራለች። ይሁን እንጂ በዛ ሙያ ላይ ከዚህ በላይ ለመቆየት እንዳልፈለገች በመግለጽ ከጊዜ በኋላ ሙሉ በሙሉ ፊቷን ወደ ፎቶግራፍ ጥበብ አዙራለች። ፕላትኒየም የተሰኘ ጥንታዊ የፎቶግራፍ ጥበብ ባለሙያም ሆናለች። ኤደን ገረመው አነጋግራታለች።
የተወለደችው አስመራ ከተማ ሲሆን እስከ 10ዎቹ ዕድሜ ድረስ አዲስ አበባ አድጋለች። ረዴት ወንድሙ ከልጅነቷ ጀምሮ የፎቶግራፍ ፍቅር እንደነበራትም ተናገራለች። ገና አፍላሳለች ወደ ዩናይትድ ስቴትስ ቺካጎ ግዛት በመምጣት ፈጣን ዘመኗን በውጭ ዓለም ያደረገች ሲሆን ቤተሰቦቿ የመጀመሪያ ህልሟ ኑሮን የሚደግፍ ነው ብለው ባለማመናቸው በህክምና ላይ መቆየቷን ተናገራለች።
አዲስ አበባ ውስጥ አስመራ ባለ አዲስ አበባ ሙባ ላይ አዲስ አበባ ለምሳሌ ልጅም ያለሁኝ ነው ቲኔጅ ያለሁኝ ነው ቺካጎ ሙባ ላይ ግን ቲኔጅ ላይ አሰኛው ያው ቺካጎ ላይ ያለሁ ከቺካጎ በኋላ ኮሌጅ መጣ። ኮሌጅ ለመሄድ ፎቶ ለማንሳት ፎቶ ለመማር ነው የፈለኩት የነበረው። ያው እናትና አባቴ ፎቶ ለመማር ፈልጋለሁ ብዬ ስነግራቸው ፎቶ እኮ አያበላም የሚባለው ጥያቄ መጣ። በኋላ እስቲ ምን ላጥና ብዬ ነርሲንግ አጠናሁኝ። ከነርሲንግ ጋር ፎቶ አነሳ ነበረ። የፎቶ ነገርም አልተውኩትም ኮምፕሊትሊ እሱም አልተወኝም። ትንሽም ኮሌጅ ላይ አጥንቼ ነበረ ሶ ፕራክቲስም ብያደርግ ነበረ። በኋላ ሜቢ 5 ወይ 6 ዓመት ወሰንኩኝ ይህን የፎቶ ነገር ሊወጣልኝ አልቻለ። ፐርስቱ ስቲላልኮ እንዲህ እንደሚሆን ይየው
ረዴት ከዚህ ውሳኔ በኋላ ወደ አዲስ አበባ በመጓዝ ለቀጣይ 20 አመት ሊቆይ የሚችልና በሴቶች ተፈጥሯዊና ያልተበረዘ ማንነት ላይ የሚያተኩር የፎቶ ስብስብ መጀመሯን የምትገልጸው አዲስ አበባ ለመጀመሪያ ጊዜ ተስማምታ ፎቶ የተነሳችላት ታዲያ ርብቃ ናት።
ርብቃን አክቹሊ 2019 ላይ ነው የጀመርኩት ለመጀመሪያ ጊዜ አዲስ አበባ ለመኖር ሀሳቤ ሄጄ ፎቶ ለማንሳት ይህን ፕሮጀክት ለመጀመር ማንንም ሰው አላውቅም ነበረ። ሰው ማያውቀኝ ነበረ እና ርብቃን ታውቂያት እንደዚህ አይነት ፕሮጀክት አለ ሴቶችን በየአመት አንስቼ የአምስት የአስር አመት የሚሆን ፕሮጀክት አለኝ እና ምን ይመስልሻል አምስት ላነሳሽ ይችላለ ወይ ጠይቃት አምናኝ እሷ ካሜራ ስታየው አይገባም ቢካዝ ዲጂታል አይደለም አናሎግ ነው። ግን እሺ ለአምናኝ ለመጀመሪያ ጊዜ ፎቶ ያነሳት እሷ ነው የጀመርኩት። ያው እንደምትል የመጀመሪያ ፎቶ ከሚናይት ላይ ነው ስራቶን ቸን ላይ አላንሶ ሁለተኛ ፎቶ ምትል 2021 ላይ ነው የሶስተኛው ደግሞ በዚህ አመት ያነሳዋል ፎቶች እና እነዚህ ሴቶችን ማንሳት የፈለግኩት ረዴት
በአሁኑ ሰዓት የሚነሱ ፎቶግራፎች የሴቶችን ተፈጥሯዊ ውበት በብዙ ሜካፖች እንዲሁም ደግሞ ፎቶሾፕ በማስተካከላቸው ለሷ እንደ ፎቶግራፍ ባለሙያ ተፈጥሯዊ የሴቶችን ውበትና ማንነትን የሚሸፍን ነው ብላ እንደምታምንም ነው የምትገልጸው። ሞደርን ሚውስ ወይም ደግሞ ዘመናዊ ሞዴሎቿና የስራ ማጠንጠኛዎቿም ሴቶች መሆናቸውን ትናገራለች። ይሁን እንጂ ስራዋን ለመስራት የመረጠችው የፎቶግራፍ መንገድ የድሮውን በፊልም ማንሳት ሲሆን ከዛ በተጨማሪ ግን ለየት ባለመልኩ እንደ አውሮፓውያን አቆጣጠር ከ1879 ዓ.ም ጀምሮ እስከ መጀመሪያው የዓለም ጦርነት ማብቂያ የቆየው ፕላቲነም የተሰኘውን መንገድ ነው። ረዴት በዚህ መልኩ ያነሳቻቸውን ፎቶግራፎች ለማሳደግ ወደ ዩናይትድ ስቴትስ መመላለስ ኖሮባታል። እንደዛም በማይዘወትረው የፕላቲነም ፎቶግራፍ ጥበብ ውስጥ ታዲያ አጋሮች ያገኘ ሲሆን ከነዚህ የፎቶግራፍ አፍቃሪዎችም ጋር የፕላቲነም ፎቶዎች ላይ ትለማመዳለች። በወራንዴም የፎቶግራፍ ትዕይንቶችንም ያደርጋሉ። ቢሊ ሸልደን በፎቶ ወርክ አትላንቲኮ ከረዴት ጋር ስራዎቹን ሲያሳይ አግኝተነዋል።
ዛሬ ምሽት 7 የምንሆኑ አርቲስቶች ስራችንን አቀርበናል። በጣም ታሪካዊ ሆነን ፕላዲየም የተሰኘ ሂደት ውስጥ ያለፉ ፎቶዎችን ነው ለይታ ያቀርብነው። ፎቶዎቹ ያሁን ቢሆኑም በዚህ መልኩ የሚነሱ ፎቶዎች ውጤታቸው ከዲጂታል ፎቶዎች ይለያል። የምናነሳቸው ከዚያ በተለየ መልኩ በኔጌቲቭ ፎቶ ፊልም ነው። ከዚያ በኋላ የተለያየ ቀለም ኑሯቸው ከጥጥ በተሰራ ወረቀት ላይ ይታተማሉ።
ሽቱ ታዲያ ረዴት እና የስራ አጋሮቿ በሁለት በተከፈለ ቡድን በመሆን የፕላቲነም ህትመት ሂደትን አሳይቷል። በቅድሚያ ያደገው ፊልም ከጥጥ በተሰራ ወረቀት ላይ ጠርዞ ይለካል። በዛ መሰረትም ሁለት የተለያዩ ለዚህ ሂደት የሚያገለግሉ ኬሚካሎች በወረቀቱ በውሃ በተነከረ ቡሩሽ ላይ ይዋሃዳሉ። ይሄ ውህድ ያለበት ወረቀትም በንፋስ መጠጥ እንዲል ከተደረገ በኋላ ፎቶ ፊልሙ ላይ ተደርጎ በፍሬም ከሁለት እስከ አራት ደቂቃ በፀሐይ ኃይል እንዲደርቅ ይደረጋል። በኋላም የፎቶ ፊልሙ ይነሳና ወረቀቱ በኬሚካል ይታጠባል። ያኔ ፎቶ መታየት ይጀምራል። በመጨረሻም ዳርክ ሩም ወይም ደግሞ ጨለማው ክፍል በመሄድ የመጨረሻውን የፎቶግራፊ ሂደት ያልፋል። ረዴትና ወዳጆቿም ይህንን ሂደት ለታዳሚዎቻቸው አስረድተዋል። ረዴት ታዲያ የፎቶ ባለሙያ ሰውን ለመረዳት እሩሩ መሆን አለበት ትላለች።
ለውጡ የሚያስፈራ ነገር ነው። ያው የተመቸ ነገር የሚያበላ ነገር ትተሽ የምትፈልጊውን ነገር ፐርሱ ስታደርጊ ያው የሚያሳስብሽ ነገሮች አሉ እና ነርሲንግም አግዞኛል ይሄን ፐርሱ ለማድረግ። ግን ለእኔ ፎቶም ሳነሳ ነርስም ፕራክቲስ ሳደርግ ሁል ጊዜ የሚገጥመኝ ነገር ኤምፓቲ የሚባል ነገር ነው። እንጃ በአማርኛ ሰውን መረዳት። ሰውን ካልተረዳሽ የእውነተኛ ፎቶ ማንሳት አትችይም። ሰውን ካልተረዳሽ የእውነተኛ ካልግዥ አትችይም። እንደ ነርስ እንደ ዶክተር ካላወቅሽ ምን ህመም እኮ እንዳልሆነ እሱ ነገር በጣም ጠቅሞኛል።
ረዴት ወንድሙ የፎቶግራፍ ስራዎቿን በተለያዩ ቦታዎች አቀረበች ሲሆን ከዚህ ቀደም የሰራችው የሰራተኛ መደብ የተሰኘው ስብስብም በዋሽንግተን ፖስት ላይ ተዘግቦላታል። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ።
በመቀጠል በዚህ በሰሜን አሜሪካ የኢትዮጵያውያንን ባህልና ትውፊት በማስተዋወቅ እንዲሁም ደግሞ የተለያዩ በጎ አድራጎት ስራዎችን በማስተባበር እውቅ ከሆነ ሰው ጋር ያደረኩት ቆይታ ይደመጣል። የዛሬ እንግዲህ በተለይ በዋሽንግተን ዲሲ እና አካባቢዋ በሚደረጉ የበጎ አድራጎት እንቅስቃሴዎችና ባህልና ትውፊትን በሚያስተዋውቁ መድረኮች አዘጋጅነቱ ይታወቃል። ሚስ ኢትዮጵያ ዩኤስኤ የቁንጅና ውድድርን ጨምሮ የኢትዮጵያንና አፍሪካውያን አልባሳትን የሚያስተዋውቁ መድረኮችን በመፍጠር ወጣት ትውልድ ኢትዮጵያውያን በራሳቸው እንዲተማመኑ በባህላቸው እንዲኮሩ ለማድረግ ጥረዋል። ዛሬ የኒህ መድረኮች ፋይዳ ለማወቅ ብሎም አመታትን ካሳለፈው ልምዱ በጥቂቱ ለመስማት እንግዳ አድርጌ ጋብዣለሁ። እንግዳ ተስፋሁን አብኛ ይባላል። ከቨርጂኒያ በስልክ መስመር ከኛ ጋር ይቆያል። ተስፋሁን እንኳን ወደ ሰርጭታችን በሰላም መጣ።
ሰላም ቢዩች አንም ስለጋበዛችሁኝ አመሰግናለሁ።
እኛም እናመሰግናለን። ተስፋሁን እንግዲህ በብዙዎች ዘንድ የምትታወቀው የበጎ አድራጎት እንቅስቃሴዎችና የኢትዮጵያውያንን ባህል ማሳየት በሚዘጋጁ መድረኮች አዘጋጅነት ነው። ወደ እነዚህ እንቅስቃሴዎች እንድትገባ መነሻ የሆኑ ምክንያቶች ምን ነበሩ?
ትልቁ ነገር ደግሞ አገራችን ያሉት ብዙ ችግሮች እያንዳንዳችን አስተዋጽኦ ካልተካፈለበት አትሊስት መቀየር ሙሉ ለሙሉ ባንችልም እንኳ መቀነስ ማንችልበት ደረጃ ስለሚሆን እኔስ በሙያዬ በልምዴ ምን ማድረግ አለብኝ የሚለው ነገር እሱ ነው ዋና ትልቁ ነገር ወደዚህ ሙያ እንድገባ ያደረገኝ።
እንግዲህ በየአመቱ የተለያዩ መድረኮችን ታዘጋጃለህ። የቁንጅና ውድድር፣ የባህል አልባሳት ትርኢት እና የመሳሰሉትን መጥቀስ ይቻላል። እነዚህ መድረኮች መዘጋጀታቸው ለትውልድ ኢትዮጵያን የሚሰጡት ጠቀሜታ ምንድን ነው ብለህ ታስባለህ?
የማህበረሰቡ አስተዋጽኦ ነው እንግዲህ ሀገር እንዲሆን የሚያደርገው እና ሁሉም በየተሰማራበት የስራ ዘርፍ የሚችለውን ካደረገ የምንፈልገውን ለውጥ በአንዴ ባናመጣው በጊዜ ሂደት ልናገኝ የምንችለው ነገር ነው። ያም ነው እንግዲህ ከአመት ወደ አመት እያደገ ሌሎች ብዙዎችን እንድንደርስ እያደረገን ያለው። አንደኛ ድጋፍ የሚሰጠን አካል በምንሰራው ነገር ሲኮራበት፣ ሁለተኛ ሌሎቹ ከኛ ተምሮ የእኛን አርአያ ተከትለው እንዲሄዱ ስናደርግ፣ ሶስተኛ እነዛ የረዳናቸው ሰዎች ራሳቸውንም ቤተሰባቸውንም ለውጠው ስናይ የበለጠ እንድንሰራ ያደርገናል። እና ያንናችን የተሰጠን ጊዜ ዛሬ ነው። ዛሬ ለማህበረሰባችን፣ ዛሬ ለሀገራችን፣ ዛሬ ለኮሚኒቲያችን የምንሰጣት ትንሿ ነገር ወደፊት ትልቅ መርታ እንደሚያመጣ ምንም ጥርጥር የለውም። ስለዚህ ውጤቶቹ እድገታችን ስናየው ያ የምንሰራው ነገር ፍሬ እንዳለው እናይበታለን ማለት ነው።
እንግዲህ እስከዛሬ አንተ ባስተባበርካቸው የተለያዩ የበጎ አድራጎት እንቅስቃሴዎች ውስጥ ተጠቃሚ ሆኑ ታዳጊ ኢትዮጵያውያን፣ ህጻናት ኢትዮጵያውያን ከየትኞቹ ተቋማት ጋር በአሁኑ ጊዜ አብረህ እየሰራ ይገኛል? እስካሁን ድረስስ የሰጣችኋቸው ድጋፍና ያበረከታችኋቸው የሰብአዊ ድጋፍ ይዘቶች ምን ላይ የሚያተኩሩ ናቸው?
የሚስ ኢትዮጵያዊት ኤፓጀንት የሚያደርገው የሀገር በቀል የሆኑ የበጎ አድራጎት ድርጅቶች ነው። እንግዲህ ለተወሰኑ ከሁለት ዓመት እና ከሶስት ዓመት በላይ ሜሪ ጆይን በገንዘብ በአልባሳት በቁሳቁስ የህክምና የአንዴን ቪኦኤ ራሳችሁ መጣችሁ የቀረጻችሁት አንድ ኮንቴነር የሚሆን እቃዎች ልከናል። የትምህርት መሳሪያዎች አሉበት፣ የህክምና ቁሳቁሶች አሉበት፣ አልባሳት አለበት። ብዙ ከማህበረሰቡ በዶኔሽን የምንሰበስባቸውን ነገሮች ለሜዲጆ የበጎ አድራጎት ድርጅት አስተዋጽኦ አድርገናል። ይህን ስል እንግዲህ በዚህ ውስጥ ደግሞ እዚህ ያለው በጎ አድራጎት ፈቃደኛ የኢትዮጵያ ኮሚኒቲም ሆነ የአሜሪካው ማህበረሰብ ትልቅ እገዛ አድርጎልናል። ከዛም አልፎ ደግሞ የመሰረት በጎ አድራጎት ድርጅት እንደዚሁ በተለያየ መልኩ እገዛ አድርገናል። ለምሳሌ ከሚጠቀሱት ነገሮች በገንዘብ እንዲሁም ደግሞ ከጎዳና ላይ አዲስ አበባ ውስጥ የተነሱ እናቶች፣ ወጣት እናቶች ወደ 172 የሚሆኑ ወጣቶች እናቶችን ከጎዳና ላይ ሲያነሳ የመሰረት በጎ አድራጎት ድርጅት ከ190 በላይ አልጋዎች፣ ተደራራቢ አልጋዎች ኮሚኒቲውን በማስተባበር ተሰርቶላቸዋል። የተለያዩ የሙያ ስልጠናም እንዲሰጣቸው በዛው በመሰረት በጎ አድራጎት በኩል እገዛ ተደርጓል። አሁን ደግሞ ትኩረት ለሴቶችና ለህፃናት ባለፉት ሁለት ሳምንት የተለያዩ እዚሁ የአስተዋጽኦ ምሽቶችን አዘጋጅተን እርዳታ እንዲያገኙ ፋሲሊቴት እናደርጋለን።
እጅግ በጣም አመሰግናለሁ ተስፋውን አዱኛ። የበጎ አድራጎት እንቅስቃሴዎችና የኢትዮጵያንን ባህል ለማሳየት ባቀዱ መድረኮች ጠቀሜታና ፋይዳ ዙሪያ ሀሳብን ስላጋራህን በአድማጮቼ ስም በእጅጉ አመሰግናለሁ። መልካም ቀን ይሁንልህ። አድማጮቻችን የእሁድ ምሽት ስርጭታችን ይቀጥላል። ምሽቱን ለማድመቅ ከተመረጡ ሙዚቃዎች መካከል አንደኛውን በመቀጠል እናዳምጣለን። ቆየት ካሉት ተወዳጅ የብዙነሽ በቀለ ስራዎች መካከል አንዱን ስማ። ስንቱን አየሁ ባንተ ትላለች። Thank you.
ስላመሻችሁ በድጉን አመሰግናለን። ተመስተንግደው ሀብታሙ ስዩም ዋና አዘጋጅነት ደግሞ ጽዮን ግርማ እስካሁን ድረስ አብረን ነበር። በተለያዩ ስፍራዎች በሚገኙ ባልደረቦቻችን ስም አብራችሁን ስለነበራችሁ እጅጉ እያመሰግን በዚሁ እንሰናበታችሁ። መልካም ምሽት ይሁንላችሁ።